የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ አርብ ሰኔ 14 2011 ዓ.ም ተመረጥ ነው። ለዛሬ ከያዝናቸው ጉዳዮች የተወሰኑት እናስተዋውቃችሁ።
የአዲስ አበባ ከተማ አስተዳደር የሞተር ሳይክሎች በከተማዋ ውስጥ እንዳይንቀሳቀሱ የጣለውን እገዳ በተመለከተ ዛሬ ማብራራት ሰጥቷል።
በአዲስ አበባ ከተማ ውስጥ የትኛው መንገድ አዲስ አበባን አረግጦ ለማለፍም ሊሆን ይችላል፣ አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል፣ ዳርቻዎች ብቻ ሊሆን ይችላል። ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ሳይክል በኋላ ወደ ከመዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም።
በምክትል ከንቲባ ማዕረግ የከተማዋ የትራንስፖርት ቢሮ ኃላፊ የሆኑት ዶክተር ሰለሞን ኪዳኔ ናቸው የሰማችኋቸው። ከገዳው ጀርባ አሉ ያሏቸው ምክንያቶች ይዘረዝራሉ። ቆየት ብለን ይዘናቸው እንመለሳለን።
ዛሬ ዓለም አቀፍ የሙዚቃ ቀን ነው። ስለ ሌሎች መብት በሙዚቃቸው ዘበቀሙ ሁለት ኢትዮጵያዊ ሙዚቀኞች አብረውን ያመሻሉ።
ከሺ ጦረኛ አንድ ነገረኛ ነው። ከሺ ጦረኛ አንድ ስነ ጥበብ አንድ በድንቅ የሚቀርብ ነገር የድራማ የሚቀርብ ነገር ትልቅ አስተዋጽኦ አለውና
አንጋፋው ኪነ ጥበብ ሰው ተስፋ ያበበ ናቸው። ቆየት ብሎ ሙሉ መሰናዶ ይቀርባል።
ሌሎች ዘገባዎችም ተጠናቀዋል። አብራችሁን ቆዩ። ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን።
ከሁሉ በፊት ግን ዜና ይቀድማል። ዜና ይቀርባል።
አጠርላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ሐሙስ ኢራን ላይ ወታደራዊ ጥቃት እንዲካሄድ ከፈቀዱ በኋላ ባልታወቀ ምክንያት ተውታል ተብሎ የወጡትን ዘገባዎች አስመልክቶ የብሔራዊ ጸጥታ ባለስልጣናት አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በጉዳዩ ዙሪያ የመጀመሪያውን ሪፖርት ያወጣው ዘ ኒውዮርክ ታይምስ ጋዜጣ እንዳለው ሚስተር ትራምፕ ፈቃድ የሰጡት የራዳርና የሚሳኤል መተኮሻ ጣቢያዎች በመሳሰሉ በተወሰኑ ኢላማዎች ላይ ጥቃት እንዲካሄድ ነበር። ፕሬዝዳንቱ ኢራን ላይ ጥቃት እንዲካሄድ መፍቀዳቸውን ያስተዳደሩ ባለስልጣናት እንደተናገሩ ከኒውዮርክ ታይምስ በኋላ ዋሽንግተን ፖስት እና ሌሎችም የዜና ማስተራጫዎች ዘግበውታል። ይህ በእንዲህ እንዳለም ኢራን ላይ ጥቃት ይደርሳል የሚል የፕሬዝዳንት ትራምፕ መልእክት ለሊቱን በኦማን በኩል የደረሰ መሆኑን የኢራን መንግስት አስታውቆናል ሲል ሮይተርስ ዘግቧል። አክሎም ዩናይትድ ስቴትስ አንዳችም ወታደራዊ ጥቃት ብትሰነዝር ከባድ ክልላዊና ዓለም አቀፋዊ መዘዝ ይከተላል የሚል ምላሽ ተሄራን ወዲያውኑ መስጠቷን ገልጸዋል።
ሳውዲ አረቢያና ኩባ ህገ ወጥ የሰዎች ዝውውርን የመዋጋት ኃላፊነታቸውን ያልተወጡ ሀገሮችን በሚዘረዝረው የዩናይትድ ስቴትስ መዝገብ ገብተዋል። ጉዳዩ ሀገሮቹን ይበልጡኑ ለማዕቀብ ያጋለጣቸዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው አመታዊ ሪፖርት የዩናይትድ ስቴትስ ሸሪክ የሆነችው ሳውዲ የውጭ ሀገር ሰራተኞችን በተመለከተ የወነጀላት ሲሆን ኩባን ደግሞ ወደ ውጭ ሀገሮች ሐኪሞችን በመትልክበት መርሃ ግብሯ አማካይነት ህገወጥ የሰው ዝውውር ታካሄዳለች ሲል አውግዟታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ ህገወጥ የሰው ዝውውርን መታገላችንን እንቀጥላለን ብለዋል።
የቻይና ፕሬዝዳንት ሺ ጂንፒንግ በሰሜን ኮሪያ ያደረጉትን የሁለት ቀናት ጉብኝት ዛሬ አጠናቀዋል። የቻይናው መሪ በጉብኝታቸው ፒዮንግያንግ ለምጣኔ ሀብት እድገት አዲስ ትኩረት በመስጠት አበረታተዋል። የሰሜን ኮሪያን የኒውክሌር መርሃ ግብር በተመለከተ በተቋረጠው ድርድር ዙሪያ ገንቢ ሚና እንደሚጫወቱም የቻይናው መሪ ገልጸዋል። የቻይና መንግስት የዜና ማሰራጫዎች እንደዘገቡት ኪም ጆንግ ኡን በድርድሩ መቋረጥ ጉዳይ ዩናይትድ ስቴትስን በትዕግስት ለመያዝ እንደሚፈልጉና የሚመለከታቸው ወገኖች ግማሽ መንገድ ድረስ መጥተው እንደምናገኝ ተስፋ አደርጋለሁ ሲሉ ለቻይናው መሪ ገልጸውላቸዋል።
በኢራን የሚታገዙት የየመኖቹ ታጣቂ ሁቲዎች ወደ ደቡባዊ ሳውዲ አረቢያ የተኮሱት ተወንጫፊ ሚሳኤል አንድ የውሃ ማጣሪያ ጣቢያ አጠገብ ወድቋል። በሰውም ሆነ በንብረት ላይ ግን ያደረሰው ጉዳት የለም። ሁቲዎቹን የሚወጋው በሳውዲ የሚመራው ጦር ሲናገር ሚሳኤሉ የወደቀው ጂዛን ክፍለ ሀገር ሽኩዌካ አካባቢ አቅራቢያ መሆኑን ገልጿል። የጥምረቱ ቃል አቀባይ ቱርክ አሊ ማሊክ በሰጡት መግለጫ ይህንን ሽብርተኛ ሚሊሻ ለመመከት አስቸኳይ ጠንካራ እርምጃ እንወስዳለን ብለዋል። የዋይት ሀውስ ቃል አቀባይ ሳራ አንደርሰን እንዳስታወቁት ስለ ጥቃቱ ለፕሬዚዳንት ዶናልድ ትራምፕ ገለጻ ተደርጎላቸዋል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ከጋቢና ጋር ስለሆናችሁ በድጋሚ እናመሰግናለን። ከአሜሪካ ድምጽ ራዲዮ ነው እየተላለፈላችሁ የሚገኘው። የአዲስ አበባ ከተማ አስተዳደር በከተማው ውስጥ የሚዘዋወሩና ከተማውን አቋርጦ በሚያልፉ የሞተር ሳይክሎች ላይ እገዳ ጥሏል። ለመሆኑ አስተዳደሩ ለዚህ ውሳኔ ለምን ደረሰ የሚለውንና መሰል ጥያቄዎችን ቀጣዩ የመለስካቸው አማዘገባ ይመልስልናል።
አስተዳደሩ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ መግለጫውን የሰጡት በመከተል ከንቲባ ማዕረግ የኢኮኖሚ ዘርፍ አስተባባሪና የመንገድ ትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ እንዳብራሩት ጋዜጣዊ መግለጫ ያስፈልገው ከአንድ ቀን በፊት የከተማዋ ከንቲባ ታከለ ኡማ የሰጡትን መግለጫ ለማብራራት ነው። አስተዳደሩ የመንገድ ትራንስፖርትን በተመለከተ ሁለት በጥናት ላይ ተመሰረቱ መመሪያዎችን እንዳወጣ አስረድተዋል። በተለይም የትራፊክ ፍሰትን ይበልጥ ለማቀላጠፍና የተጓዦቹን ደህንነት ለማስጠበቅ ሲባል እነዚህ መመሪያዎች እንደወጡ ተናግረዋል። ዶክተር ሰለሞን እንዳስረዱት ከሆነ የከተማዋን የትራፊክ ፍሰት በእጅጉ ካደናቀፉት ምክንያቶች መካከል በየጊዜው ቁጥራቸው ከፍ ያለው ሞተር ቢስክሌቶች እንቅስቃሴ ችግር ስለፈጠረ ይህን በህጋዊ መንገድ ለመፍታት ነው።
ይሄ ሙሉ በሙሉ አጠቃላይ የሞተር ቢስክሌትን እንቅስቃሴ የሚገድብ ባይሆንም ግን አጠቃላይ እንቅስቃሴውን ወደ ስርዓት ማስገባት የሚችል መመሪያ ነው ማለት ነው። ከዛ አንፃር ይሄ መመሪያ ዋናው ተፈጻሚነት ወሰኑ በዚህ በአዲስ አበባ ከተማ ውስጥ በየትኛው መንገድ አዲስ አበባን አረግጦ ለማለፍም ሊሆን ይችላል፣ አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል፣ ዳርቻዎች ብቻ ሊሆን ይችላል። ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ቢስክሌት ከኋላ ከመዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም። ሙሉ በሙሉ የተከለከለ ይሆናል ማለት ነው። ስለዚህ በሚቀመጠው አሰራር መሰረት ማንም ሰው ፍቃዱን አግኝቶ የሚንቀሳቀስበት አግባብ ይኖራል ማለት ነው።
መከተል ከንቲባው በልዩ ሁኔታ ሞተር ቢስክሌቶች በከተማዋ ለማሽከርከር የሚችሉትንም ዘርዝረዋል።
ስለዚህ ከዛ አንፃር በልዩ ሁኔታ ፍቃድ የተሰጣቸው የመከላከያ የሀገር መከላከያ የጸጥታ አካላት በህግ መሰረት ድንገተኛ ተብለው የሚደነገጉ ተሽከርካሪዎች እና በየከተማ አስተዳደሩ የትራንስፖርት ተቆጣጣሪዎች እና መሰል የሆኑት የሞተር ቢስክሌቶች በአዲስ አበባ ማሽከርከር ይችላሉ። እነዚህም በሚያሽከረክሩበት ሰዓት ተቋማቸው ሊገልጽ የሚችል ብራንድ ወይንም ሎጎ በሞተር ባይኩ በልዩ ቀለም ተቀምጦ ሲታይ፣ ሁለተኛም ያንን ተቋም መግለጽ የሚችል ዩኒፎርም ለብሰው መንቀሳቀስ ይችላሉ ብቻ።
ዶክተር ሰለሞን አክለውም እንደ ፖስታ ቤት ኤምባሲዎችና የመሳሰሉት ተቋማትም ኃላፊነት ወስደውና ተገቢውን ሁሉ ከሚመለከተው አካል አሟልተው ሞተር ቢስክሌቶችን ለማንቀሳቀስ እንደሚፈቀድላቸው ገልጸዋል። ከትናንት በስቲያ በአቶ ታከለ ኡማ የተሰጠውን መግለጫ ተከትሎ ከአንዳንድ ወገኖች እየተሰማ ላለው ቅሬታም ተገቢ መፍትሄ እንደሚበጅለት ዶክተር ሰለሞን ፍንጭ ሰጥተዋል።
በተለይ በኢኮኖሚያችን ውስጥ በተለያየ መንገድ በዚህ ሞተር ቢስክሌትን በመጠቀም ብዙ የሥራ ዕድል በመፍጠር የሚጠቀሙ ወጣቶች እንዳሉ እንገነዘባለን። ለተለያየ ስራም ለማፋጠን የሚጠቀሙ አካላት እንዳሉ ይታወቃል። ስለዚህ ለነዚህ ማሰራር ማበጀት አስፈላጊ ነው የሚሆነው። ስለዚህ ድርጅት ያላቸው አካላት የግድ ፖስታ ቤት መሆን የለበትም፣ የግድ እቃም ያመላልስ ተቋም መሆን የለበትም። ድርጅት ካለው እንደዛው ለድርጅቱ የሚገልጽ ሎጎ ብራንድ እስካስቀመጠ ድረስ፣ ድርጅቱ የሚገልጽ ዩኒፎርም ተጠቅመው መስራት የሚችል ከሆነ ድረስ ይህንን ፍቃድ ለነሱም ለድርጅቶቹም የሚፈቅድ ይሆናል። በማህበርም በምንም ተደራጅተው ድርጅት መስርተው ሊንቀሳቀሱ የሚችሉ ልዩ አሰራር እየተዘጋጀ ይገኛል።
ሁለተኛው መመሪያ የከባድ የጭነት መኪናዎችን እንቅስቃሴ በተሻለና ተቃሚ በሆነ መልኩ ለማከናወን የተዘጋጀ እንደሆነ ኃላፊው አስረድተዋል። በተለይም በቀን በትራፊክ የምትጨናነቀው አዲስ አበባ ከተማ ማታ ከሁለት ሰዓት በኋላ ከሚታይባት ጭርታ እንደሚያላቅቃትና እንደ ማንኛውም ትልቅ ከተማ 24 ሰዓታት ሕይወት ያላት ከተማ እንድትሆን እንደሚያደርጋት ጠቁመዋል። መመሪያው የኢኮኖሚ ትርፍ ሊኖረው እንደሚችልም ገልጸዋል። ቀን የሚታየው ከባድ የጭነት መኪኖች እንቅስቃሴ በትራፊክ ፍሰቱ ላይ የሚያሳድረውን አሉታዊ ተጽዕኖ ከዘረዘሩ በኋላ ይህን ችግር ለመፍታት የአዲሱ መመሪያ ዘዴ ወይንም ክልከላ በሚከተለው መንገድ ገልጸዋል።
ማንኛውም ማንኛውም ከባድ የጭነት ተሽከርካሪ ከጧቱ 12 ተኩል ጀምሮ እስከ ማታ 2 ሰዓት አዲስ አበባ ውስጥ መንቀሳቀስ አይችልም። በየትኛውም ዋና ዋና ጎዳናዎችም መቆም አይችልም። መጫንም ማውረድ አይችልም። አንቀሳቃሴ የሚለካው መኪናው ሞተሩ አንስቶ መንቀሳቀስ ብቻ ሳይሆን የሚፈልገው መቃ መጫን ማውረድ አንዱ የእንቅስቃሴው አካል። ስለዚህ በየትኛውም ሰዓት በዚህ ከ12 ተኩል ጧት እስከ ማታው 2 ሰዓት ድረስ አይቻልም። ከ2 ሰዓት ማታ እና ለሊት እስከ ጧት 12 ተኩል ብቻ መንቀሳቀስ ነው የሚችለው። ይህ ሙሉ በሙሉ ለከባድ ተሽከርካሪዎች ከ3.5 ቶን በላይ ወይ ከ35 ኩንታል በላይ የሆኑት የሚከለክል ይሆናል። ቀላል የምንላቸው የጭነት ተሽከርካሪዎች ከ2.5 እስከ 3.5 እነዚህ አነስ ያሉ ትንሽ አይሱዞች አሉ እንድታውቋቸው አነስ ያሉ 2.5 ከፒካፕ ትንሽ ከፍ ያሉ እነዛ ማለት ነው 2.5 ቶን የምንላቸው እነዛም እስከ ጧቱ 4 ሰዓት እስከ ከሰዓት 10 ሰዓት ብቻ በቀን ይፈቀድላቸው እንጂ በጧቱ ፒክ አወር ከ12 ተኩል እስከ 4 ሰዓት ድረስ ከሰዓቱም ከ10 ሰዓት እስከ ማታ 2 ሰዓት ድረስ እነዚህ ተሽከርካሪዎች እነዚህ ከፒካፕ ከፍ ያሉ ከአይሱዝ አነስ ያሉ ያሉት አይፈቀድላቸውም በዛን ሰዓት ውስጥ ማለት ነው። ስለዚህ በፒካፕ መሰል እንቅስቃሴዎች እቃዎች ሊመላለሱ ይችላሉ። ዳቦ አትክልት የመሳሰሉ ሊንቀሳቀሱ የማስተራጨት ስራዎች ሊሰሩ ይችላሉ ማለት ነው። ትላልቅ የሆነት ግን ሙሉ በሙሉ ከተማው ላይ እንዳይንቀሳቀሱ የሚገድብ ይሆናል።
እነዚህ መመሪያዎች ከሰኔ 30 ቀን 2011 ዓ.ም ተመረጥ ጀምሮ ተግባራዊ እንደሚሆኑም ታውቋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። ቀጣዩ ዘገባም ወደ አዲስ አበባ መልሶ የሚወስድ ነው። ላለፉት 9 ወራት አዲስ አበባ ከተማ ውስጥ በጦር መሳሪያ ጭምር የታገዙ ከባድ የዘርፊያ ወንጀሎች ሲፈጸሙ እንደነበረ የአዲስ አበባ ፖሊስ ኮሚሽን አረጋግጧል። ወንጀሉን ሙሉ ለሙሉ ከከተማዋ ለማጥፋትም በተቀናጀ ሁኔታ ተግተው እየሰሩ እንደሚገኙ ገልጿል። በ24 ቡድን ተደራጅቶ ከፍተኛ ዘርፊያ ሲፈጽሙ የነበሩ 129 ተከሳሾች በቁጥጥር ስር ከዋሉ በኋላ ሲፈጸሙ የነበሩ ከባድ ወንጀሎች መቀነሳቸውን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምጽ ተናግረዋል። በተጨማሪም በህጋዊ ሰሌዳ የሌለው የሌላ ክልል ታርጋ የለጠፉ ሰሌዳቸው የማይታይና በማይታወቁ ሞተር ሳይክሎች የሚደረግ ቅሚያን ለማስቆም አዲስ መመሪያ መውጣቱንም አስታውቋል። ጽዮን ግርማ ዝርዝሩን ተናግራለች።
በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ፣ ጨለማን ተገን አድርገው አደጋ ያደርሳሉ፣ በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይቷል። የተባበሩት መንግስታት ድርጅት ጽህፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጫቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል።
የተለያዩ ማህበራዊ ሚዲያዎችና የግል ሚዲያዎችን በተለያዩ መልኩ ያው አዲስ አበባ ላይ ልጆች ብራለ ዲፕሎማቶች፣ የውጭ ሀገር ዜጎች የእንቅፋቀፍንዱ አይስሉም ወዘተ የሚሉ እጅግ በጣም የተጋነኑና አሁን ወደ ስጋት ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናውቃለን። ይህ ስር ከተማ ላይ ወንጀል የለም፣ ምንም አይነት ወንጀል የወደበት ከተማ ነው ጊዜ ለማለት አይደለም። እኛ ጋር ብቻ አፍሪካ ብቻ አይደለም፣ እናንተ ባላችሁበት የአሜሪካን ኤዲን ቦታዎችም ወንጀል አለ። ግን እኛ ጋር በተለየ መልኩ በተለይ ከለውጡ ወደ ህዝቡ በኩል የተለያዩ ሶሻል ሚዲያዎች፣ አክቲቪስቶች፣ ሌሎችም ትንሿን ነገር አጋኖ በማቅረብ እና ሰው ስጋት ውስጥ እንዲገባ በማድረግ የሚደረገው ነገር ነው በጣም የሚገነነው። ለምሳሌ ባለፉት 9 ወራት የዚህ የሩብ ዓመቱን ገምግመን የመጨረሻ ውጤት አልደረስንም ማለት ግምገማ ሪፖርት ነባዊ ጣንም እንጂ ሊያሳሰበው ስጋት ናቸው የሚባሉ 10 ከባድ ወንጀሎች አሉ።
10 የተለያዩ ወንጀሎችን ለይተናል ብለዋል በአዲስ አበባ ከተማ ውስጥ የሚፈጸሙት። እስቲ ይንገሩኝ በዝርዝር ምንድናቸው?
አንዱ ከባድ ወንጀል ነው ብለን የለየናቸው እንግዲህ በፖሊስ ቋንቋ እንግዲህ ከባድ ናቸው፣ ቀላል ናቸው ባሉ ወንጀሎች አሉ። ከባድ ናቸው እንዳሉት አንደኛው በጦር መሳሪያ ተረገጠ ዘረፋ ነው። ሁለተኛው የመኪና ስርቆት ነው። ሶስተኛው የመኪና ዕቃ ስርቆት ነው። አራተኛው ነፍስ ግድያ ነው። እንደዚሁም ለመግደል ሙከራ፣ ሌብነት፣ ስርቆት እና ወዘተ 10 ይመላሉ። እነዚህ 10 ወንጀሎች ልዩ ትኩረት አድርገን የሚሰራቸው ናቸው። ለአንድ ባላስ ገንዘብ ላለው ሰው መኪናው ትልቅ ንብረት እንደሆነ ሁሉ ገንዘብ ወይም ደግሞ የዕለት ምስቱን አግኝቶ የሚኖር ሰው አንድ ተንቀሳቃሽ ሞባይል ይዞ የሚንቀሳቀስ ያስቲ ከፊቱ ብትወሰድበት ስሙ ከባድ ነው። ለሱም ልዩ ትኩረት አድርገን ነው መንቀሳቀስ አለብን ብለን የምንሰራቸው ናቸው። እነዚህ ናቸው ስትል ለገለሱ ከባድ ናቸው ብለን ያልናቸው። ለእነሱም ከባድ ነው፣ ስርቆትም ከባድ ነው፣ ጥሩ መሳሪያ ዘረፋም ከባድ ነው። ከባድ ናቸው። እነዚህ ከባድ የሚባሉት ልዩ ትኩረት ስትል የሚሰራቸው 10 ከባድ ወንጀሎች እነዚህ ናቸው።
እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው ያሏቸው 10 ወንጀሎች አዲስ አበባ ውስጥ ተፈጽመዋል።
አዎ፣ ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት 9 ወራት ብቻ በ24 ቡድንና 129 ተፈታሾች ላይ ምርመራ አጣርተን ከነዚያ መካከል 49 የሚሆኑት እስከ ፌደራል ማረሚያ ቤት የወጡ መሆናቸውን እነሱን ለይተን ተመልሶ ማረሚያ ቤት እንዲገቡ ነው ያደረግነው። በመሆኑም እነዚህ 24 ቡድንና 129 ተከሳሾች በጦር መሳሪያ ዘረፋ፣ በመኪና ስርቆት የታወቁ ሆነው በቡድን ሆኖ ነው ሲንቀሳቀሱ ነበሩትና እነሱን ከያዝን በኋላ በተለይ የጦር መሳሪያ ዘረፋ፣ የመኪና ስርቆትና እነዚህ ከባድ ወንጀል ሳሉት እጅግ ቀንሷል። ከምናጣረው መካከል አንዱ ስርቆት ነው፣ ሁለተኛው ሌብነት ነው፣ ሶስተኛው እንደዚህ ጥኛ ነው። እነዚህ 3 ወንጀሎች በአንጻራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ 7 የሚሆኑ ከባድ ወንጀሎች በቁጥር 525 ወይም አጠቃላይ ከነበረው ከባድ ወንጀሎች 19% ቀንሶ ነው የተገኘውና
እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ ሴት የትኛው ቦታ ነው የምትመድቡት? እንግዲህ ማለቴ አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷልና የትኛው ውስጥ ነው የምትመድቧቸው?
ባለፈው ጥይወራት በሞተር ብስክሌት ተለግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ፣ ሌብነት፣ የመኪና ዕቃ ስርቆት 3 ወንጀሎች 56 ወንጀል ነው ባለፈው 9 ወራት የተፈጸመ በሞተር ብስክሌት የተደገፈ።
ስለዚህ አሁን እንደ ገለጹልኝ ከባድ ወንጀሎች ብላችሁ ከለያችኋቸው ውስጥ ለምሳሌ በጦር መሳሪያ በመታገዝ በተደረገ ዝርፊያ ወደ 54 ወንጀል ተፈጽመዋል ብለውኛል። አሁንም በሞተር ሳይክል እንደዚሁ 56 ዝርፊያዎች ተፈጽመዋል ብለዋል። በተጨማሪም እንግዲህ እንደዚሁ በተለያየ 10 የወንጀል ድርጊቶች ውስጥ አዲስ አበባ ላይ ወንጀሎቹ ተፈጽመዋል ብለዋልና ታዲያ እነዚህ ወንጀሎች ከተፈጸሙ የማህበራዊ ሚዲያና የሀገር ውስጥ መገናኛ ብዙሃን አጋነውታል ያሉት ምንድነው? ይሄንን ከተፈጸመ ምኑ ነው ተጋነን የተባለው?
ኮማንደር ፋሲካ ለዚህና ለሌሎች ጥያቄዎች የሰጧቸው መልሶች በእሁድ ምሽት መደበኛ መሰናዷችን እናሰማቸዋለን። ለአሁኑ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ትነግራችኋለች። ዛሬ ሙዚቃ ቀን ነው በነገራችን ላይ ሲሆን፣
አዎ ሀብታሙ መቼም በሙዚቃ በሽ እንደምታረገን ብዙ ሙዚቃዎች እንደመረጥክልን ተስፋ አደርጋለሁ።
አዎ፣ ግን ዛሬ ደግሞ ከሙዚቃው ጋር ከሙዚቃው ጀርባ ካልተሰሙ ታሪኮች መካከል አንዱን ይዘን መጥተናል። እስቲ ንገሪያቸው ቀጣዩ ዘገባ።
ኢትዮጵያውያን ሀሳቦቻቸውን በሙዚቃ በኩል ለዘመናት ሲገልጹ ቆይተዋል ብሎ ነው የሚጀምረው ያንተ ፕሮግራም። መንደርደሪያ ማዘን መደሰታቸውን በሙዚቃዎቻቸው ከትበዋል። ከዚያም አልፈው ለሌሎች ሀገሮችና ሕዝቦች ያላቸውን አጋርነት በሙዚቃቸው ገልጸዋል። የአጋርነት ነገር ከተነሳ በሙዚቃቸው የሌሎችን ሀገራት ችግሮች አነሳስተው ሀገሬውን ያስተማሩ የሙዚቃውን ዓለም ባለውለታዎችን ማንሳት ተገቢ ነው። የዓለም የሙዚቃ ቀንን ምክንያት በማድረግም የዘር መድሎን፣ ቅኝ ግዛትና ጦርነትን ተቃውሞ ያዜሙ ኢትዮጵያውያንን ነው ሀብታሙ ያነጋገረው። በተከታዩ ፕሮግራም ያሰማናል።
በ1960ዎቹ መጀመሪያ ላይ ኢትዮጵያ ከበርካታ ሀገራት በተለየ ሁኔታ የነጻነት አየር ትተነፍስ ነበር። ወጣቱ የፖሊስ ኦርኬስትራ ገጣሚ ዘማ ፈጣሪ ጻፈ ተውኔትና አዘጋጁ ተስፋ ያበበ ግን ከኢትዮጵያ ግዛት ወዲያ ያሉ ህዝቦች ህመም ያመው ነበር። ውሎው ዓለም ከመይረሳቸው ጥቁር እንግዳ ጋር ነበርና
በዚህ በአፓርታይድ ጉዳይ ላይ እኔ በጣም ትኩረት አደረግ ነበር። ያሳይድ ስለላሰ የሚያደርጉት ድካም እና ጥረት ላይ በጣም አተኩር ነበር። እኔ ባለሁበት በጥሞ ድራሽ ግቢ ውስጥ አንድ ታላቅ መሪ ለስልጠና መጡ፣ ኔልሰን ማንዴላ። እሳቸው ጋር ደግሞ ቅርበት አደረግኩኝ። እዛ በዛ በቃ አፓርታይድ ምንድን ነው የሚለውን ነገር በጣም በጥልቀት ስላገኘሁት፣ በተለይ ኤምሲ የሚያደርገውን ጥረትና ትግል መሰረት አድርጌ የጥቁር ድምፅ የሚል ስራ ሰራሁኝ።
በቀኝ ገዢ ሆነ ደሙ የፈሰሰው መብቱ እንዲከበር ምልክት ነው።
የጥቁር ደም አፍሪካውያን ወንድሞች እያሳለፉ ያለውን ሰቆቃ የሚተርክ በአስቸኳይ ለነጻነት በቅተው ከሰብአዊ ግምት በላይ የሆነው አገዛዝ እንዲያከትም የሚጠይቅ ሙዚቃ ነው።
አንጎላ፣ ሞዛምቢክ የፈቱ ጊዜ
የጥቁር ድምፅ የሚለው ዜማ እንደ ኮረስ ነው። በኃይሉ ሴቴና ታደለ በቀለ የሚሰሩት ነው ያደረኩት። ግጥሙ የውዝግብ መድረክ ፍረጅኝ አንቻለን፣ ሰው የእግዚአብሔር እንጂ የሰው ባሪያ አይደለም፣ ምድር የሁሉም ናት ጥቁር ነጭ ሳትመርጥ አያበላልጥም የቆዳ መለወጥ፣ ቶሎ ይውጡ ነጻ ከዚያ ከኮሎኒ፣ አንጎላ፣ ሞዛምቢክ፣ የፖርቱጊዝ ጊኒ፣ የሮዴዚያ እና የደቡብ አፍሪካ አብቧል ጊዜያቸው በህግ ሊሰካ፣ እንዳይወላደር የሰው የኑሮ ቅርጽ ቅኝ አገዛዝ ይጥፋ ይላል የጥቁር ድምፅ። እንዲህ እያለ ነው የሚሄደው። እኔ ይገርመኛል፣ በዛን ጊዜ አፓርታይድን በተመለከተ በጣም ነበር እኔ ዋጋ የነበረው እና በቲያትሩም እንደዚሁ የተዋጋ በጣም ግሩም ሆኑ። በዛን ጊዜ ገና ልካሰሊ ማህበረሰቡም የማየት አቅሙም ስለ አፓርታይድ እና ጠንካራ ባይሆን ግን በጣም ነበር ብዙ ሰው ነበር አድናቆት እየሰጠ ያዩ ነበረ።
በዚያው ዘመን በአለባበሱ ቄንጠኝነት ፉጨት የሚበዛለት ፒያሳን አዘውታሪ ወጣት ነበረ አለማየሁ እሸቴ። ወጣቱ አለማየሁ ግን ከዘናጭነትና ድምጽ መልካምነት ወዲያ ለውጥ ፈላጊ አመጸኛም ቢጤ እንደሆነ የመንግስት ሹማምንትን ናጥ የሚያደርጉ ቀደምት ሙዚቃዎቹ ምስክር ናቸው።
ኃይለ ሥላሴ መንግስት ላይ አንቺስ በግርድና ብትሰሪ ምን አለ፣ እኔስ በኩልነት ብደክም ምን አለ፣ የሚፈርተን እንደር የሚል እንትን አንድ ቆንጆ ዜማ ነበረ ኮሎኔል ግርማ ኃይሌ ያወጣው። እሱም በገባንበት ጊዜ እታች ያለው ህብረተሰብ በወቅቱ የነበረበትን ችግር የሚያንጸባርቅ ነው። የህዝብን ሀቅና እውነታ ላላይ ማዋቀውም ሆነ ብዙሀኑ አውቆ እንዲያስከብረው የማድረግ ግዴታ አለብን ብዬ ነው ማምነው በግሌ።
አለማየሁም የዘር መድሎ እንዲቀር በተለያዩ ሀገራት ጥቁሮችን እንደ አራዊት የቆጠረው የነጭ አገዛዝ ድባቅ ይመታ ዘንድ ያ ጥቁር ግስላን አቀነቀነ።
ሽጉጥ መትየቱ አንግቶታል፣ ከጥቁር ግስላ ደም ሸቶታል።
ዋል እኔ እንኳ በዛን ጊዜ እንቂጥ አመለካከት የነበረኝ ሰው ነኝ። ነፍስን ማረውና አባቴ በጣም አፓርታይድ እንትን በጣም ይቆረቆርና እንትን የሚል ሰው ነበረ። ሲበሳጭ የምሰማው የዛ ጊዜ በጥቁሮች ላይ በገዛ ሀገራቸው በነጮች እንትን የሚደረገውን ግፍ በመቃወም እንትን ይል ነበር። ያን ተመርኩዜ በዛው አንጻር ደግሞ ሀገራችንም ላይ በነበረው ሰዓተ ማህበር ጥቂት ሰዎች ዘውዳዊ አገዛዝ ስር ነን በሚል በድሃው ላይ የሚያደርጉት አንዳንድ እንትን በጣም ሁኔታውን ያዛምድብኝ ነበር። ከዛ በመነሳት ነበረ ይህንን ራሴ ልኝ እንደ ቀልድ ጫር ጫር የጻፉ
ምን ይሆን ምክንያቱን እንወቅ ምን አለበት ብሎ በማለቱ በግብ ተተከለ የአፍሪካው ደም ከንቱን እንዴት ሆነ ዋለ።
ያ ጥቁር ግስላ የተባለ በሙዚቃው ውስጥ የሚገለጸው በተወሰነ መንገድ አሜሪካን ሀገር ውስጥ ይካሄድ የነበረውን የብላክ ፓንተርስ የመብት ጥያቄ ለጠቆም ለማድረግ ታስቦ ነው የሚል ነገር አለ። እነት ነው ይሄ
አይደለም? በዛን ጊዜ ይሄን ያህል የበሰለ አመለካከት ተኔ በኩል አልነበረም። እርግጥ በደቡብ አፍሪካ ላይ ይካሄድ በነበረው የአፓርታይድ ሁኔታ እሱ ነበረ አርክ የማየው እንጂ አሜሪካ ውስጥ በነበረው ሁኔታ ከጊዜ በኋላ ካደኩኝ ከበሰልኩኝ በኋላ የሚሰማውና የማውቀው እንጂ ተዘፊት አልነበረም ለማለት ነው።
ኢትዮጵያን ሙዚቀኞች ከነዚህ ዓመታት በኋላ በተለያየ ጊዜም ቢሆን እንደ ነገሩ ስለ ዓለምና ቀጠና አቀፍ ጉዳዮች ዘፍነዋል። ያም ሆኖ መዝናናትን ብቻ ግብ ያደረጉ ሙዚቃዎች ቁጥር በእጅጉ እንደሚልቅ አይካድም። የትናንቱ ወጣት ከያኔ የዛሬው አንጋፋ የኪነ ጥበብ ሰው ተስፋዬ አበበ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የሚያተኩሩ ዜማዎች አሁንም መቀጠል አለባቸው ብለው ያስባሉ።
አዎ፣ በትክክል አፓርታይድ ቅኝ እንደ ወርቅ የነገዛ ባይኖርም ሰውር ከኛ ግዛት አላውም በጣም በሚገባ ምናቀው ከኛ ጋር ጀምሮ ይቆም ጋር ከሺ ጦረኛ አንድ ነገረኛ ነው። ከሺ ጦረኛ አንድ ኪነ ጥበብ አንድ በድምጽ የሚቀርበው ነገር በድራማ የሚቀርበው ነገር ትልቅ አስተዋጽኦ አለውና ሁሉም ጋር ትኩረት ይደረግበት በተለያየ ቋንቋ ቢቀርብ ደስ ነው የሚለው። በተለይ በኮርፌ ሙዚቃዊ ድራማ አፓርታይድ ምንነት አሁን ጊዜ ያለው የሰውር ከኛ ግዛት ነው ምንድን ነው የሚለውም በሙዚቃ ድራማ አሁን እኛ ደግሞ አልጠበብ ሰዎች ሊሰሩት ቢችሉ ጥሩ ነበር ነው የምለው።
ድምፃዊ አለማየሁ እሸቴ በበኩሉ የማህበረሰብና የሰው ልጆችን ችግሮች የሚገላልጡ የሰብአዊነትን ግብ የሚያጎለብቱ ሙዚቃዎችን መጫወት ከምንም በላይ ለራስ የሚሰጠውን እርካታ ሊያነሳ ይወዳል። እሱ ቀድሞ የተጫወታቸው ሙዚቃዎች የተወለትን የእርካታ መንፈስ ያስታውሳልና
እጅግ በጣም በኩራት ነው የምተነፍስበት። ያ ደግሞ ማንኛችንም ቢሆን ለሀገር ብቻ ሳይሆን ሰው በመሆናችን ይቺ ድብልብል ዓለም የሁላችን ነች። ዓለም እንዳትጠፋ፣ ዓለም በስርዓቱ እንድትካሄድ፣ ህግና እንትን ስርዓት እንዲከበር የሁላችን አስተዋጽኦና ትግል ያስፈልጋል የሚል እምነት አለኝ። ከዚህ ሁኔታ አንጻር ብዙዎቹ የዘፈንኳቸው ምንም ጨቅላ ጭንቅላቴን ብዘፍናቸው ለሀገር ለወገን የሰሩትን ዞር ብዬ ሳየ እኮራበታለሁ። ለሌሎችም ወንድሞቼ ይህንን እንትናችን እንድንቀጥልበት አሳስባለሁ። ብዙ ጊዜ
መልካም የሙዚቃ ቀን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።
ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት
አድማጮች የሙዚቃ ቀንን አስመልክተን ሙዚቃ ህይወቴ የቴዲ አፍሮ ዘፈን መርጠላችሁ ነበር። የቴክኒክ መሐንዲሳችን ሞክቢል ያበሮ ምን እንደገጠመው አናቅም። የቴክኒክ ችግር ገጥሞናል። በዛ ምክንያት
ክልግት ፈጥቷል።
ቀደም
ብሎ ግን ሲያቀነቅነው ነበር ከሚወዳቸው ሙዚቃዎቹ መካከል
ህይወቴ ሁሉ ብሎ ነበር። እንግዲህ የዛሬው ጋቢና ቪ ጉዟችን በዚሁ ተጠናቋል።
እንግዲህ አስተያየት ካላችሁ በፌስቡክ እና በትዊተር በሚገኙ ገጾቻችን አስተያየታችሁን አድርሱ። እናመሰግናለን።
ገጾቻችን @voamharic የፌስቡክ ነው፣ #ጋቢናቪን ደግሞ የትዊተር ነው፣ horn@voanews የኢሜል አድራሻችን ነው። በእነሱ ሁላ አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም ስጡን።
ማንና ማን እንዳሰው እንደ አብረናችሁ እንደነበር አልተናገርንም። እኔ ሀብታሙ ስዩም ነኝ።
እኔ እናንተ ለምን አታስተዋውቀኝ?
በዚህ ሰዓት ልበል ሲሆን ግርማ ከሞክቢል ያበረው ጋር እንሰራበታለን። ደህና ነሽ?
Kun Radio Sagale Amerikati.